ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት የካቲት 22 2016 ዓ.ም ዝግጅታችን ጀመረ። በኢትዮጵያና በኬንያ የድንበር ላይ ግጭትን ተከትሎ ሰዎች መፈናቀላቸው ተገለጸ።
ከአስር ሺህ በላይ መሆኑ ህዝብ ተፈናቅሎ አሁን ልዩ ኃይል ያለበት ኤሪያ ላይ ነው አርፎ ያሉት። ከሲየስ ወጥቶ ወደ ለቦ ሙቀት ነው የመጡት፣ ወደ ሌላ ቀፍ
ከሲየስ ነው ተፈናቅለ መጡ። በዚህ በቶክስ ምክንያት 5 ገበያ ተፈናቅሎ ወጥቷል።
አሁን ከሁሉም በላይ የሚያስፈልገው ሁለቱ ተጎራባች ሀገራት የችግሩን ምንጭ ከስር መሰረቱ መመልከት ይኖርባቸዋል።
በምሽቱ በዚህ ዙሪያ ዘገባ ይኖረናል። ሰላም ጤና ስጥልን የተከበራችሁ አድማጮቻችን፣ እንደምናምሽታችኋል። ኤደን ገረመው ከአሜሪካ ድምፅ ዋሽንግተን ዲሲ ተከታዩን 30 ደቂቃ የምሽቱን መሰናዶ እየመራው አብሬያችሁ ዘልቃለሁ። ጽዮን ግርማ ዋና አዘጋጇ ናት። ከአቀናባሪያችን ብርሃን ኃይሉ ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። አሁን ለምሽቱ ቀዳሚ ወደ ሆነው ዓለም አቀፍ ዜናዎች ነው የምናልፈው።
እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ጽዮን ግርማ ነኝ። የትራምፕና የዘለንስኪ የዋይት ሀውስ ውይይት ወደ የተጋጋለ የቃል ልውውጥ ተቀየረ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋራ በዋይት ሀውስ ያደረጉትና አሜሪካ ከዩክሬን ልዩ ማዕድናት ማግኘት የሚያስችላት ስምምነት ላይ ለመድረስ ያለመችበት ውይይት ወደ ተጋጋለ ኃይል ተቀይሮ ትራምፕ ስምምነት ላይ ትደርሳለህ አለዛ እኛ እንወጣለን ሲሉ ለዜሌንስኪ ነግረዋቸዋል። ስብሰባውን ተከትሎ ትራምፕ በማህበራዊ ሚዲያ ላይ ባስተላለፉት መልእክትም ስምምነቱ ተሰርዟል ሲሉ አስታውቀዋል። ትራምፕ በጽሁፋቸው የአሜሪካ ተሳትፎ የሚቀጥል ከሆነ ፕሬዚዳንት ዜሌንስኪ ለሰላም ዝግጁ እንደማይሆን ተገንዝቤያለሁ፣ ምክንያቱም የእኛ ተሳትፎ ለድርድር ትልቅ ጥቅም እንደሚሰጠው ያምናል ሲሉ ገልጸዋል። ዩናይትድ ስቴትስ እና የፕሬዝዳንቱ ኦቨል ኦፊስን አላከበረም፣ ለሰላም ዝግጁ ሲሆን መመለስ ይችላል ብለዋል ፕሬዝዳንቱ። ኦቫል ኦፊስ በተሰኘው የፕሬዝደንቱ ጽህፈት ቤት ውስጥ በርካታ አሜሪካውያን እና ዩክሬናውያን ጋዜጠኞች የተከታተሉት የተጋጋለ ቃላት ልውውጥ ወደ ኃይለ ቃል የተለወጠ ወደ 40ኛው ደቂቃ አካባቢ ዘለንስኪ ሩሲያ እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት ክሬሚያን መውረሯን ባነሱበት ወቅት ነው። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ወዲያውኑ ዜሌንስኪን የፕሮፓጋንዳ ወሬዎችን መጠቀሚያ በማድረግ ተችተዋቸዋል። ቫንስ ኦቫል ኦፊስ ውስጥ ሆኖ በአሜሪካ ሚዲያ ፊት ይህን አይነት ክስ ማንሳት ንቀት ነው ሲሉ ዜሌንስኪን ተናግረዋቸዋል። ቫንስና ትራምፕ የዩክሬኑ መሪ ዋሽንግተን ለሀገራቸው ላደረገችው እርዳታ አመስጋኝ አለመሆናቸውን ገልጸውም ወቅሰዋቸዋል። ዜሌንስኪ ምላሽ ለመስጠት ቢሞክሩም ትራምፕ ለመደራደሪያ የሚሆን አቅምና ስልጣን የለህም በማለት አቋርጠዋቸዋል። በሚሊዮን በሚቆጠሩ ሰዎች ህይወት ላይ ቁማር ትጫወታለህ፣ ከሶስተኛው ዓለም ጦርነት ጋር ቁማር እየተጫወትክ ብለዋቸዋል። ዜሌንስኪ በታቀደው መሰረት የጋራ ጋዜጣዊ መግለጫ ላይ ሳይሳተፉ ቀደም ብለው ከዋይት ሀውስ ወጥተዋል። ውይይቱ በድንገት ከተጠናቀቀ በኋላ የዩክሬኑ መሪ በማህበራዊ ሚዲያ ላይ ለአሜሪካ ህዝብና መንግስት መልእክት አስተላልፈዋል። ኤክስ በተሰኘ የማህበራዊ ገጽ ላይ አመሰግናለሁ አሜሪካ ሲሉ የጻፉት ዜሌንስኪ የዩናይትድ ስቴትስ ፕሬዚዳንት፣ የምክር ቤት አባላትና የአሜሪካ ህዝብን እናመሰግናለን። ዩክሬን ፍትሐዊና ዘላቂ ሰላም ትፈልጋለች፣ ያንን ለማግኘትም በሚገባ እየሰራን ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ውይይት ወደ ተጋጋለ የቃል ልውውጥ ከተቀየረ እና ትራምፕ ዜሌንስኪን አክብሮት የጎደለው ሲሉ ከተናገሯቸው በኋላ በመላ አህጉሪቱ የሚገኙ የአውሮፓ መሪዎች ከዩክሬን ጎን ቆመዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ኻላስ አሁን ነጻው ዓለም አዲስ መሪ እንደሚያስፈልገው ግልጽ ሆኗል ብለዋል። በዚሁ በማህበራዊ ሚዲያ ኤክስ ገጻቸው ላይ ባሰፈሩት ጽሁፍ ዩክሬን የአውሮፓ ነው፣ ከዩክሬን ጎን እንቆማለን ብለዋል። ኦላፍ ሾልዝ በበኩላቸው ዩክሬን በጀርመን ላይ መተማመን ትችላለች፣ እንዲሁም በአውሮፓ በማለት በኤክስ ገጻቸው ላይ አስፍረዋል። የስፔን ጠቅላይ ሚኒስትር ፔድሮ ሻንቼዝ ደግሞ ዩክሬን ስፔን ከጎንሽ ትቆማለች ብለዋል። የፖላንድ ጠቅላይ ሚኒስትር ዶናልድ ቱክስ በኤክስ ላይ ውድ ዘለንስኪና ውድ የዩክሬን ጓደኞቻችን ብቻህን አይደለህም ሲሉ ጽፈዋል። የፈረንሳይ፣ የፊንላንድ፣ ኔዘርላንድ፣ ቼክ ሪፐብሊክ እና ኖርዌይን ጨምሮ የአውሮፓ መሪዎች ለዩክሬን ድጋፋቸውን ለመስጠት በማህበራዊ ገጾቻቸው ላይ አስፍረዋል። ሆኖም ሁሉም የአውሮፓ መሪዎች ዩክሬንን አልደገፉም። ለኪቭ የሚሰጠውን እርዳታ ለረጅም ጊዜ ሲቃወሙ የቆዩት የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ምንም እንኳን ሁኔታውን ለሌሎች ለመቀበል ቢከብዳቸውም ፕሬዚዳንት ትራምፕ ለሰላም ይቆሙ ናቸው እናመሰግናለን ፕሬዚዳንት ብለው ጽፈዋል። አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። የታይላንድ፣ የቻናና የሚያንማር መንግስታት ታይላንድና ሚያንማር ድንበር ላይ በኢንተርኔት አማካኝነት የማጭበርበር ተግባር የሚፈጽሙ ማዕከሎች ላይ በትብብር እርምጃ ወስደው በግዳጅ ተይዘው የነበሩ በብዙ ሺህ የሚቆጠሩ ሰዎችን አስለቅቀዋል። የተለቀቁት ከ30 የሚበልጡ ሀገሮች ተወላጆች ሲሆኑ አሁን ደግሞ ወደ የሀገራቸው የመመለሱ ስራ እጅግ ፈታኝ መሆኑን የካረን ድንበር ጥበቃ ኃይል የተባለው ቡድን ቃል አቀባይ ተናግረዋል። ከአንድ ሳምንት በፊት የሚያንማር ወታደራዊ ሁንታ አጋር የሆነው ታጣቂ ኃይል ሚያንማር ታይላንድ ወሰን አቅራቢያ በሚገኘው ሹዎ ኮካ የተባለው አጭበርባሪ የመረብ ስር ከሚሰሩ ማዕከሎች ከ6000 የሚበልጡ ሰዎችን በማስለቀቅ ቁልፍ ሚና ተጫውቷል። በመጨረሻም ትላንት የመተንፈስ ችግር አጋጥሟቸው የነበሩት የሮማ ካቶሊክ ሊቀ ጳጳስ አባ ፍራንሲስ ለሊቱን በሰላም ተኝተው ማደራቸውን የቫቲካን ባለስልጣናት ገለጹ። ዛሬ ቡናቸውን ጠጥተዋል፣ ጋዜጣ አንብበዋል ብሏል። ሮም የሚገኘው ጄም ሊ ሆስፒታል ከገቡ 2 ሳምንት የሆናቸው የ88 ዓመቱ አባ ፍራንሲስ ትላንት ከመተንፈስ ጋር የተያያዘ እክል ገጥሟቸው ሲያስመልሳቸው እና ትንፋሽ ሲወስዱ አብሮ ገብቶ በተፈጠረው ትንታ ምክንያት እንደሆነና ለመተንፈስ የሚረዳ መሳሪያ ሕክምና እየተደረገላቸው እንደሚገኝ የቫቲካን መግለጫ አውስቷል። የሕክምና እርዳታው ሲደረግላቸው ንቁ ሆነው ከሐኪሞቻቸው ጋር እየተባበሩ እንደነበር ባለስልጣናቱ አክለዋል። አድማጮች፣ ለዜናው የተመደበው ጊዜ በዚያ በቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በመከታተል ላይ የምትገኙት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። ለምሽቱ ቀዳሚ ወዳደረግነው ዘገባ እንሻገር። በኢትዮጵያና በኬንያ የድንበር ላይ ግጭትን ተከትሎ ሰዎች መፈናቀላቸው ተገለጸ። በተዋሳኞቹ የኢትዮጵያ ዳሰነች ወረዳና የኬንያው ቱርካና ካውንቲ አርብቶ አደሮች መካከል የተከሰተውን ግጭት ተከትሎ ከ10,000 በላይ የዳሰነች ወረዳ ነዋሪዎች መፈናቀላቸውን የወረዳው አስተዳደር ለአሜሪካ ድምጽ አስታወቀ። በግጭቱ 13 ሰዎች መሞታቸውና 3 ሰዎች መጎዳታቸውን ያስታወሱት የዳሰነች ወረዳ አስተዳዳሪ አቶ ታደለ መንስኤው አንድ ወገን የሌላውን የአሳ ማስገሪያ መረብ መሰራረቅ እንደሆነ አስረድተዋል። የኬንያ ባለስልጣናት ድንበር ተሻጋሪ ባሉት በዚሁ ግጭት 20 ሰዎች መጥፋታቸውን ገልጸዋል። ሀገሪቱ በአካባቢው ከፍተኛ የድንበር ጥበቃ ኃይል ማስፈራንም አሶሺየትድ ፕሬስ የውስጥ ጉዳይ ሚኒስትሩን ኪፕቹምባ ሙርኮመን ጠቅሶ ዘግቧል። የኬንያ የደህንነት ጉዳይ አዋቂ የሆኑት ሪቻርድ ቱታ በናይሮቢ የአሜሪካ ድምጽ ዘይናብ ሰኢድ ጋር ባደረጉት ቃለ መጠይቅ በተፈጥሮ ሀብቶች አጠቃቀም የተነሳ ለሚከሰቱ ግጭቶች ከስር መሰረታቸው የጋራ መፍትሄ መስጠት እንዲሁም በቀጠናው ዘላቂ ሰላም እንዲወርድ መስራት ያስፈልጋል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኮልናል። ወደዛው ነው የምናልፈው።
በኢትዮጵያና በኬንያ ድንበር አካባቢ በተዋሳኞቹ የዳሰነችና የቱርካና ወረዳ አርብቶ አደሮች መካከለ የተከሰተውን ግጭት ተከትሎም የዳስነች ወረዳ አርብቶ አደሮች ሲኤስ ከሚባል መንደራቸው መፈናቀላቸውን የወርዳው አስተዳዳሪ አቶ ታደለ ሀቴ ለአሜሪካ ድምጽ በስልክ አስተዋውቀዋል።
ከ10000 በላይ መሆኑ ህዝብ ተፈናቅሎ አሁን ሊባይ ያለበት ኤሪያ ላይ ነው አርፎ ያሉት። ከሲስ ወጥቶ ወደ ለቦ ሙቀት ነው የመጡት ወደ ሌላ ቀበሌ።
በደህንነት ስጋት ስማቸው እንዳይገለጽ ጠየቁን። በዳሰነች ወረዳም የሲኤስ ቀበሌ ነዋሪ በአምስት ቀበሌዎች የሚኖሩ የዳሰነች ማህበረሰብ ነዋሪዎች እንደተፈናቀሉና በአምስት ኪሎ ሜትር ርቀት ላይ ወደምትገኘው ደብረ ሞስ ቀበሌ እንደሸሹ በስልክ ለቪኦኤ ተናግሯል።
ከ10000 በላይ ነው ህዝቡ እንግዲህ ያው የተፈናቀሉ በተለይ መራመድም አይችሉት እዛትቶ ነው ያሉት። እነሱ አሁን እነኛ ወጣቶች ነው የተበቃቸው ያለ ከመንደር ወደ መንደር ነው አሁን የተፈናቀልናለው። እዛ ሱ ጋር ተቀላቅሎ ነው የኖሩ ያሉ። መንግስትም እንዳይደግፋቸው ዋም ስለሚያገድ ከፍተኛ የክልሉ አመራሮች መጥተዋል። እነሱ ጋር አሁን እየተነጋገሩ ነው ያለው ነገር።
በግጭቱ አጎታቸውና የአክስታቸው ልጅ እንደተገደሉባቸው ከዚህ ቀደም የተናገሩት አሰጪ ሉካሉባ የተባለ የአርብቶ አደር እርሳቸውን ጨምሮም የቀበሌያቸው ነዋሪዎች መፈናቀላቸውን አስረድተዋል።
ሰፈር ልቀን አለው ቤትን ምንን ሁሉ ልቀን አለው ሌላ ቦታ ነኝ ያለው ስለኝ ነበር መሰለኝ ያለው ግንት ነው ከሲስ ነው ተፈናቅለን በዚህ በቶክስ ምክንያት አምስት ቀበሌ ተፈናቅሎ ወጥቷል።
ግጭቱ ካለፈው ሳምንት ቅዳሜ የካቲት 15 ቀን 2017 ዓ.ም አንስቶም አንድ ወገን የሌላውን የአሳ ማስገሪያ መረብ በመሰራረቅ መቀስቀሱን ያስታወሱት የዳሰነች ወረዳ አስተዳዳሪ አቶ ታደለም ግጭቱ ሰኞ የካቲት 7 ቀን በመባባሱም ሰዎች መገደላቸውን ተናግሯል። የኬንያ ባለስልጣናት ድንበር ተሻጋሪ ሲሉ በገለጹት ግጭት ከ20 በላይ ኬንያውያን መጥፋታቸውን አስታውቀዋል። የዳሰነች ወረዳ አስተዳዳሪው ከኢትዮጵያ በኩል 13 ሰዎች መሞታቸውና 3 መጎዳታቸውን ተናግሯል። ተጎራባች የሆኑት አርብቶ አደሮቹ ሁለቱ አገሮች የሚዋሰኑበትን ድንበር በሚያቋርጠው ቱርካና ሐይቅ ላይ በጀልባቸው ላይ ሆነው የቶክስ ልውውጥ ማድረጋቸውን የገለጹት የዳሰነች ወረዳም የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ቡዛዩ ከበደም በኬንያ በኩል ጠፍቷል የተባሉት ሰዎች በህይወት ስለመትረፋቸው የታወቀ ነገር እንደሌለ አመልክቷል። በኢትዮጵያ በኩል ተገድሏል ከተባሉት 13 አርብቶ አደሮች መካከልም የአንድ ሰው አስክሬን ብቻ መገኘቱና የሌሎችን ሞት ያረጋገጡት ከቤተሰቦቻቸው በተሰጣቸው መረጃ መሰረት እንደሆነ ኃላፊው ተናግሯል። የደቡብ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ወገነ ብዙነም ከሁለቱም ወገን አርብቶ አደሮች መጥፋታቸውን ከመግለጽ ውጪ አስክሬናቸው ባለመገኘቱ በቁጥር መናገር እንደሚቸገሩ ተናግሯል።
ግጭቱ ሐይቁ ላይ በተለይም ደግሞ ቱርካና ሐይቅ ላይ ከአሳ ማጥመድ ጋር ተያይዞ የነበረ ግጭት ስለሆነ በትክክል በተጨባጭ አሁን ቁጥሩን ለማውራት በእኛ ደረጃም ወረዳው ላይ ሄደን ለማየት ሞክረናል። 13 ሰዎች ደረሱበት አልታወቀም። ከአሁን ድረስ በነበረ ሁኔታ በሁለቱም ወገን የመፈራራቱ ነገር ስለነበረ ውይይት ካደረግን በኋላ ሐይቁ ላይ ምን አለ የሚለውን ነገር ፍለጋዎች ከሁለቱም ሀገራት ጥምር ኮሚቴዎችን አደራጅተን ፍለጋዎችን ጀምረናል። ያንን አጠቃለን ስንጨርስ ይፋው የሆነ መግለጫ እንሰጥ ይሆናል።
ከባለስልጣናቱ ውይይት በኋላ በተደረገ የሟቾች አስክሬን ፍለጋም ሁለቱም መገኘታቸውን የገለጹ ሰላፊው ከሁለቱም ማህበረሰቦች በኩል የሰው ህይወት መጥፋቱን አረጋግጧል። የኬንያ የደህንነት ጉዳይ አዋቂ የሆኑት ሪቻርድ ቱታም በናይሮቢ የአሜሪካ ድምፅ ዘይነብ ሰአዳ ጋር ባደረጉት ቃለ ምልልስ በተፈጥሮ ሀብቶች አጠቃቀም የተነሳ ለሚከሰቱ ግጭቶች ከስር መሰረታቸው የጋራ መፍትሄ መስጠት እንዲሁም በቀጠናው ዘላቂ ሰላም እንዲወርድ መስራት ያስፈልጋል ብሏል። የደህንነት ጉዳይ ባለሙያው ሰሞነኛው የድንበር ላይ ግጭት አልፎ አልፎ የሚከሰት ሲሉ ቢገልጹትም በቱርካናና በዳሰነች ማህበረሰቦች መካከል ውሱን በሆነው የተፈጥሮ ሀብት አጠቃቀም ረገድ ያለው ፉክክር ለግጭቱ ያደር ማገርሸት አደጋ እንደሚደቅን አልሸሸጉም።
አሁን ከሁሉም በላይ የሚያስፈልገው ሁለቱ ተጎራባች ሀገራት የችግሩን ምንጭ ከስር መሰረቱ መመልከት ይኖርባቸዋል። የሀብት ውስንነት እስካለ ድረስ ግጭት ዳግመኛ አይቀሰቀስም እያልሁ አይደለም። በዋናነት ማከናወን የሚያስፈልገው ክፍተቶቹ ምን እንደሆኑ መለየትና ከዚያም የግጭቱን የማገርሸት እድል ለመቀነስ የሚረዳ እቅድ መተግበር ነው።
ኬንያ ከኢትዮጵያ ጋር በሚተዋሰንበት ድንበር ላይ ከፍተኛ የሆነ የጥበቃ ኃይል ማስፈሯን አሶሺየትድ ፕሬስ የሀገሪቱን የውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን ጠቅሶ ዘግቧል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን የጠፉትን ሰዎች ለማግኘት ከኢትዮጵያ መንግስት ባለስልጣናት ጋርም በመተባበር እየሰሩ መሆኑን ገልጿል። በኬንያ የቱርካና አውራጃ አስተዳዳሪ ጀርሚያ ሎምሮካይም በበኩላቸው ባለፈው ሳምንት ቅዳሜ ከኢትዮጵያ የመጡ ያሏቸው አሳ አስጋሪዎች በኦሞ ወንዝ ላይ ከኬንያ የቱርካና አሳ አጋሪዎች ባላት ጋርም እሁድ ዕለት መጋጨታቸውን አስታውሰው 15 ጀልባዎች ጠፍቷል ብሏል። በሁለቱ ተጎራባች ሀገራት ድንበር አካባቢም የተፈጠረውን ግጭት ተከትሎ ኬንያ ተጨማሪ የፖሊስ ተጠባባቂዎችን ቀጥራም የነበረ ሲሆን የሀገር ውስጥ ሚኒስትር ሙርኮመን ኬንያ ወደ ውስጥ የሚገቡ ሰዎች ሁሉ የሚፈተሹበት የድንበር ኬላ አቋቁማለች ብለዋል። የዳሰነች ወረዳ አስተዳዳሪ አቶ ታደለ ኬንያ ወታደሮቿን በተሽከርካሪዎችና በሄሊኮፕተሮች ያጓጓዘች ወደ ድንበር ማስጠጋቷንም ገልጿል።
ሁለት ሄሊኮፕተሮችን አምጥቶ ስራውን አራክፎ ነው የሄዱት። ትላንትና ከ16 መኪና በላይ ነው መጥቶ ተመልሶ የሄዱና ነገር ግን ዛሬ እንደዚህ ስራውሶችን አመላልሶ እንትን የማድረግ ሁኔታዎች አላቸውና እንግዲህ ምን እንደታሰበ አናውቅም። እኛ ግን እዛው አካባቢ ላይ ያለው የእኛ አርብቶአደሮችና ሚሊሻዎች ብቻ ናቸው። ያው አድማ በታኞች የእኛዎች ወደዛ እንዳይሄዱ ሌላ ችግር እንዳይፈጥሩ እሱም የመከላከል ስራዎችን እየሰሩ ነው አሉት። ነገር ግን አሁን እዛ ጋር ድንበር ሲስ መንደር የሚባለው የእኛ ሚሊሻዎች ብቻ ናቸው አሉት።
የደቡብ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ወገነ ብዙነም ከዳሰነች ወረዳ አርብቶ አደሮችና በኬንያ የቱርካና ካውንቲ ባለስልጣናት ጋር መወያየታቸውን አስታውሰው በዚህም የችግሩን መነሻ ለይቶ ለዘላቂ መፍትሄ በማፈላለግ የሁለቱን ሀገሮች አርብቶ አደሮች ሰላማዊ ግንኙነት በማስቀጠልና ሰው የመግደል ወንጀል የፈጸሙ ሰዎች በሕግ በሚጠየቁበት ሁኔታ ላይ ትኩረት ማድረጋቸውን ዘርዝረዋል።
አካባቢ ላይ ከዚህ ፊት የነበረው ሰላም ባለበት መመለስ የሚችልበት ሁኔታ ላይ በቂ የሆነ ውይይቶችን አድርገናል። ያንን ማድረግ ብቻ ሳይሆን በተለይ የግጭቱ መነሻውን ነገር ምንድን ነው የሚለውን ነገር በመነጋገር በዘላቂነት እንደዚህ አይነት ነገሮች የሚፈቱበት ሁኔታ ላይ ጥሩ የሆነ ተግባቦት ፈጥረናል። ተግባቦት መፍጠር ብቻ ሳይሆን አርሶ አደሩን ምክንያት በማድረግ ይህንን ድርጊት የፈጸሙ አካላትን ለይቶ ሕግ የማስከበሩን ስራ የሚሰራበት ሁኔታ ግን ደግሞ አካባቢ ላይ ያለ አርብቶ አደር ደግሞ ወደ ቀደመ ሰላሙ የሚመለስበት ሁኔታ ላይ ጥሩ የሚባሉ ውይይቶች አድርገናል ከሚመለከታቸው አካል ጋር። በዛ መነሻ አሁን ባለ ሁኔታ በተለይም ደግሞ በዚህ ሁለት ቀናት ውስጥ ጋራ የሆነ ሰላም ያለበት ሁኔታ መፍጠር ተችሏል። ተቀራርቦ አርብቶ አደሩ መነጋገር የጀመረበት ሁኔታ ነው ያለው። አሁን
የኢትዮጵያ ባለስልጣናትም ያለው ሁኔታም ከባድ መሆኑን አልሸሸጉም። የኬንያ ባለስልጣናት በድንበሩ ላይ የጸጥታ ጥበቃዎችን አጠናክረዋል። የደህንነት ጉዳይ አዋቂው ሪቻርድ ቱታ ታዲያም ለችግሩ መፍትሄ ለማምጣት ሁለቱ ሀገራት የጋራ የሀብት አስተዳደር መርሃ ግብሮችን ስራ ላይ እንዲያውሉ ይመክራሉም። ከነዚህ መካከል አንዱ የጋራ የአሳ ማስገሪያ ቀጠና ማካለል እንደሆነም ጠቁሟል።
እነዚህ የተፈጥሮ ሀብቶች አብዛኞቹ የማህበረሰቡ አባላት ለኑሯቸው የሚጠቀሙባቸው ናቸው። ሀብቶቹ ደግሞ ድንበር ተሻጋሪ እንጂ በሀገራቱ ወሰን ውስጥ ብቻ ተካለው የሚገኙ አይደሉም። ስለዚህም የውሃ ሀብት፣ ለም የግጦሽ መሬትን የመሳሰሉትን የተለያዩ ሀገራትን ድንበር የሚሻገሩ ተፈጥሯዊ ሀብቶችን በጋራ ለመጠቀም የሚያስችል ዘዴን መቀየስ ያስፈልጋል። ምክንያቱም በድንበሮቹ አዋሳኝ አካባቢዎች ባሉት ማህበረሰቦች መካከል እዚህም እዚያም የሚከሰቱት አብዛኛዎቹ ግጭቶች መንስኤያቸው ከጋራ ሀብቶች አጠቃቀም ጋራ የተያያዙ ናቸው።
ልዩ ስሙ ቶዶጋኒው በተባለው ስፍራ ለተከሰተው ሰሞንኛ ግጭት ፈጣን ምላሽ አልሰጡም በሚሉ ኬንያውያን በኩል ነቀፋ ተሰንዝሮባቸዋል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ለትችቱም እርምጃው የዘገየው ከኢትዮጵያ በኩል በአግባቡ መረጃ ስላልደረሰ ነው ብለዋል። ማይክል ሙሹሪ የኬንያ ፖሊስ ቃል አቀባይ ናቸው።
This is a matter that involves the focus the security agencies in Kenya and
ይህ ሁለቱን ሀገሮች የሚመለከት ጉዳይ ነው። በኬንያ የጸጥታ ተቋማትና በኢትዮጵያ ባለስልጣናት መካከል ያለ ነገር ነው። ግጭቱ ደርሷል በተባለበት ስፍራ ደርሰው ሪፖርታቸውን እስኪያቀርቡልን ድረስ እየተጠባበቀን ነው።
የኬንያ መንግስት ተጨማሪ የጸጥታ ኃይል በድንበሩ አካባቢ ያሰፈረ ነው። የአርብቶ አደሮች መፈናቀል የተከሰተውም ከስጋቱ ነው የሚሉ አስተያየቶች ከተፈናቃዮች ተሰንዝሯል። ይህንኑ በተመለከተ የተጠየቁት አቶ ወገነ ኢትዮጵያና ኬንያ በጸጥታና በጋራ ልማት የሁለትዮሽና ስልታዊ ግንኙነት ያላቸው የወዳጅነት እንጂ የባላንጣነት ታሪክ የሌላቸው በመሆኑ ብዙ የሚያሰጋ ነገር የለም፣ የፌደራል መንግስትም ጉዳዩን በቅርበት በመከታተል ላይ ነው ሲሉ ምላሽ ሰጠዋል።
ባለፈው ከተፈጠረው ግጭት አኳያ በእኛ በኩል ያን ያህል ጫፍ የወጣ ነገር ለዛ የሚደርስ ነገር የለም። በኬንያ በኩልም እና በሚገባ ከነሱ ጋር ተነጋግረናል። በዛ ደረጃ የሚገለጽ ስጋትም አይኖርም። በደንብ ተነጋግረናል። አስፈላጊውን ነገር ከፌዴራል መንግስት ጋር ተነጋግረን እኛም ተጨማሪ ስራዎችን የምንሰራው ስራ እንዳለ ሆኖ አሁን ባለ ሁኔታ ግን ለዛ የሚያበቃ ነገር ምንም አላገኘንም። ከነሱ አመራሮች ጋርም በሚገባ ይህንን ተነጋግረናል። እዛ አካባቢ ያሉ ማህበረሰብ፣ የአካባቢው ፖሊስ፣ የአካባቢው ሚሊሻ፣ የሁለቱ በተለይም ደግሞ ከቱርካና ካውንቲ እና ደቡብ ኢትዮጵያ ክልል በጋራ ሆኖ መፍታት የምንችለው ነው እንጂ የኬንያ መንግስትንም አጠቃላይ በእኛ ብለን ደረጃም እኛም ፌዴራል መንግስት ከኛ አቅም በላይ የሚሆን ነገር አለ ብለን አናስብም። በዛ ደረጃ የሚደርስ ነገር ካለ ተነጋግረን የፌዴራል መንግስትም ሊያግዝ ዝግጁ ነው። በዚህ አጋጣሚ የኬንያ መንግስትም በዛ ደረጃ ይደርሳል ብለን የሚለው ነገር ስለሌለ ሙሉ ኃላፊነቱን ለሁለቱ ክልሎች ስለሰጠ በጋራ ሁለቱ ክልሎች ተቀናጅተን ተባብረን ሰርተን የምንፈታው ችግር ነው የሚሆነው። ኬንያ ቱርካና አመራሮች ጋር የነበረን መድረክ ኢትዮጵያ ዳሰነች ወረዳ ላይ ሲኤስ ቀበሌ ላይ ነው በጋራ ቁጭ ብለን ያወራ ነው እና በዛ ደረጃ ለባላንጣነት የሚያደርስ ነገር የለም አሁን ባለ ሁኔታ።
የጠፉትን አሳ አስጋሪዎች ለማግኘት አሁንም ፍለጋው እንደቀጠለ መሆኑን የሁለቱም ሀገሮች ባለስልጣናት ገልጿል። ከግጭቱ በኋላ በስጋት ከአካባቢያቸውም መፈናቀላቸውን የገለጹት አርብቶ አደሮች ከረጂ ድርጅትም ሆነም ከመንግስት እስካሁን የደረሰ ሰብአዊ ድጋፍ እንደሌለ ተናግሯል። የተፈናቀሉ ዜጎች እለታዊ ቀለብ እያገኙ ያሉት ከተጠለሉበት ቀበሌ ነዋሪዎች እንደሆነ ማመልክቷል። ግጭቱ ከተቀሰቀሰበት ካለፈው ሳምንት ቅዳሜ የካቲት 14 ቀን 2017 ዓ.ም ምህረት አንስቶም ለህይወታቸው ሰክተው ሲሸሹ ነበሩ ከተባሉ አርብቶ አደሮች ውስጥ ወደ ቀያቸው የተመለሱ አለመኖራቸውን ያነሱት አስተያየት ሰጪው ሆኖም ተፈናቃዮች የኢትዮጵያና የኬንያ ድንበር የመጨረሻ አዋሳኝ ወደ ሆነው ቀበሌያቸው መመለስ እንደሚሹ ጠቁመዋል። በኢትዮጵያና በኬንያ አሳስጋሪዎች መካከል በተፈጠረ የድንበር ላይ ግጭት ከኢትዮጵያ በኩል 13 ሰዎች ከኬንያ ደግሞ 22 ሰዎች የደረሱበት አለመታወቁን ቪኦኤ የአካባቢው ነዋሪዎችና ባለስልጣናቱን ዋቢ አድርጎ መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዝግጅቶቻችንን በኢንተርኔት amharic.vnews.com ላይ በእጅ ስልኮቻችሁ voa.hornmobi.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ፣ ደውሉልን፣ አስተያየቶቻችሁንም አድርሱልን። በሳምንት 7 ቀን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ13040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ፣ በመካከለኛ ሞገድ ደግሞ በ1431 ኪሎ ሄርዝ እንዲሁም በሳተላይት ስርጭታችንን በኢትዮሳት በኢትዮጵያ ቻናል 57 ዲግሪ ዌስት ላይ ይተላለፋል። ተከታተሉን ዘንድ እንጋብዛለን። ወደ ተከታዩ ዝግጅት እንሻገር። የኮሪደር ልማቱ የአካል ጉዳተኞችን ለስራ አጥነት ዳርጓል ተባለ። በአዲስ አበባ እየተከናወነ ያለው የኮሪደር ልማት አካል ጉዳተኞችን ለስራ አጥነት እየዳረገ ነው ሲል የከተማው የአካል ጉዳተኞች ማህበር አስታወቀ። ለአሜሪካ ድምጽ አስተያየት ከሰጡ አካል ጉዳተኞችም የመስሪያ ቦታችን በመፍረሱ ለችግር ተዳርገናል ብሏል። የከተማው አስተዳደር በበኩሉ የኮሪደር ልማቱ የአካል ጉዳተኞችን ተጠቃሚነት እያረጋገጠ ነው ይላል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
በድጋፍና በተቃውሞ ልዩ ልዩ አስተያየቶችን እያስተናገደ ያለው የአዲስ አበባ የኮሪደር ልማት ፕሮጀክት የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ እየቀጠለ ይገኛል። ከዚሁ የልማት ፕሮጀክት ጋር የተያያዘ ቅሬታ እንዳላቸው ለአሜሪካ ድምጽ የተናገሩት የአዲስ አበባ የአካል ጉዳተኞች ማህበር ፕሬዚደንት አቶ ገለታው ሙሉ የኮሪደር ልማቱ በእነዚህ የማህበረሰብ ክፍሎች ላይ ጉዳት እያስከተለ ነው በማለት ገልጿል።
አካል ጉዳተኞች በኮሪደር ልማቱ ምክንያት የመስሪያ ቦታዎች እየፈረሱባቸው ነው። በዚህም ምክንያት ለባሰ ስራ አጥነት ተጋልጠዋል። ብዙ አካል ጉዳተኞች ኦልሞስት ያው በፊት ወደሚታወቁበት የጥገኝነት የልመና ህይወት የመመለስ ተስፋ የመቁረጥ ወደ ስራ አጥነት ነው የመጣውና ስራ አጥ በመሆናቸው ምክንያት እንግዲህ አንድ አካል ጉዳተኛ ሲጎዳ ይዞትም በስሩ ያለ ቤተሰብ አለ፣ ብዙ ቁጥር ያለው ቤተሰብ እሱም አደጋ ላይ ነው የሚወድቀው ማለት ነው።
በጉዳዩ ዙሪያ ለአሜሪካ ድምጽ አስተያየት የሰጡት የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ገነት ቅጣው ግን በዚህ ሐሳብ አይስማሙም።
ማንኛውም ዜጋ ለኮሪደር ልማት በሚነሳበት አግባብ ከተማ አስተዳደሩ በየሁኔታውና ፕላትፎርሙ ሰርቪስ ይሰጣል። ኮሪደሩ ቅድሚያ ይሰጣቸዋል አካል ጉዳተኛ ስለሆኑ እኔ የማውቀው ማለት ነው። የኮሪደር ልማቱ አካል ጉዳተኛውን ከስራ እያስወጣ ነው የምለው ተገቢነት የለው። የተደራጀውንም ያልተደራጀውንም አካል ጉዳተኛ ማህበራዊ ኢኮኖሚያዊ ተጠቃሚነቱ ላይ መንግስት ይሰራል።
በኮሪደር ልማት ፕሮጀክቱ ምክንያት እንዲፈርሱ ተደርጓል ከተባሉት የአካል ጉዳተኞች ተቋማት መካከል በየካ ክፍለ ከተማ መገናኛ አካባቢ የነበረው የሀገር ጥበብ ማደራጃ ድርጅት በመባል የሚታወቀው ተቋም ይገኝባቸዋል። የተቋሙ የፋይናንስና አስተዳደር ክፍል ኃላፊ አቶ ዋሴ ብርሃኔ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ተቋሙ የአካል ጉዳተኞችንና ሌሎች ችግረኛ ዜጎችን ለመርዳት በሚል በ1959 ዓ.ም እንደተቋቋመ ገልጸዋል። ከዚያን ጊዜ ጀምሮ በመንግስት ስር ሆኖ በራሱ ገቢ እየተዳደረ የሽመና የብረታ ብረትና የእንጨት ውጤቶችን ሲያመርት እንደነበርም ተናግረዋል። ድርጅቱ ከነበሩት 157 ሰራተኞች 104ቱ አካል ጉዳተኞች መሆናቸውን የተናገሩት አቶ ዋሴ አሁን ተቋሙ በመፍረሱ ለአንድ አመት ያህል ለችግር ተዳርገናል ሲሉ ገልጸዋል።
ለልመና የተዳረጉ ከንብረተኞች አሉ፣ የስነልቦና የተዳረጉ አሉ። ምክንያቱም ያው ስራ አለ ብለው ጠዋት ወጥተው ወደ መስሪያ ቤታቸው ይመጡ ነበር። አሁን ያ ነገር የለም። ፕላስ ደግሞ ተከራይተውም ይኖራሉ፣ ቤተሰብ ልጆች ያሏቸው ይኖራሉ እና ማህበራዊ ስነልቦና ጉዳት ደርሶባቸዋል ሰራተኞቻችን።
የሚመለከታቸው አካላት መፍትሄ እንዲሰጧቸውም ተማጽነዋል።
መንግስት ግንባታ ገንብቶ እንዲሰጠን ነው እኛ የምፈልገው። ቦታውን ብቻ ሳይሆን መንግስትም የሚመሰገንበት ስራ ሰርቶ ቦታውን እንዲሰጠን ነው የምንፈልገው። በከፍተኛ አመራሩ በዛ ልክ ነው ያላቸው ፍላጎት ማለት ነው። ያ ነው የሆነው። ግን አሁን ዲሊያንሶች አሉ፣ መዘግየቶች አሉ ማለት ነው። የሚመለከታቸው የመንግስት አካላት ኃላፊዎች፣ አመራሮች የአካል ጉዳተኞችን ጉዳይ ትኩረት አድርገው አስቸኳይ መፍትሄ እንዲሰጥልን ነው ጥሪን ማስተላልፈው። አመሰግናለሁ።
ይህን ተቋም በማስመልከት አስተያየት የሰጡት ወይዘሮ ገነት ጉዳዩን ክፍለ ከተማው እያየው እንደሆነ ተናግረዋል።
ይዞን በደንብ አቋለው ተኩለ ከተማው ይዞ ፕሮሰስ እያደረገበት ያለው ሁኔታ ነው ያለው።
ምንድነው ፕሮሰስ የሚያደርገው?
ልስተናገዱበት የሚገባቸውን ሁኔታ ማለት ነው።
የማህበሩ ፕሬዚደንት አቶ ገለታው ሙሉ በኮሪደር ልማቱ ምክንያት የአካል ጉዳተኞች የንግድ ተቋማት ሲፈርሱ በቂ ጊዜ ስለማይሰጣቸው ኪሳራ ይደርስባቸዋል፣ አመቺ የሆነ ምትክ ቦታም አያገኙም ብለዋል። በየካ ክፍለ ከተማ ወረዳ 5 የነበረው የስጋጃ ምንጣፍ የሚያመርት የአካል ጉዳተኞች ተቋም በቂ ጊዜ ሳይሰጣቸው ፈርሷል ከተባሉት መካከል እንደሆነ ተገልጿል። ማህበሩ በ1996 ዓ.ም ተቋቁሞ በ14 አባላቱ የተለያዩ የስጋጃ ምንጣፎችን ሲያመርት እንደነበረ ለአሜሪካ ድምፅ የገለጹት የተቋሙ አባል አቶ ካሳዬ ገደፋው በፈረሳው ጊዜ የነበረውን ሁኔታ አውስተዋል።
ያው ሲፈርስብን ካሳ አልተሰጠንም። የተለያዩ ማሽኖቹ ላይ ያው ሲፈርሱ ተሰባብረውብናል። አሁን በጥገና ላይ ነው እየሰራ ናቸው ያለው። ቅድሚያ እንደሚፈርስ ገለጻ እየተደረገ ነበር፣ ግን በዚህ ቀን ብለው የወሰኑልን አልነበረም። ድንገት መጥተው እስከ ምሽቱ 3 ሰዓት ካላፈረሳችሁ ግብረ ኃይል እናመጣለን ሲሉ ተሯሩጠን ንብረታችን ከሚወድም ብለን ያው በሐራጅ ቆርቆሮንም አስረክበን ያው በራሳችን እንዲፈርስ አድርገናል።
ተቋሙ ባለፈው መስከረም ወር መፍረሱን ተከትሎ በምትኩ የተሰጣቸው የመስሪያ ቦታም አመቺ አይደለም ብለዋል።
የተሰጠን ያው ሸድ ነው፣ 2ኛ ፎቅ ላይ ነው። ለአካል ጉዳተኞች ምቹ አይደለም። ክራንች ተጠቃሚዎች አሉ። እኛ ግራውንድ እንዲሰጠን ጥያቄ አቀርበን ነበር። አሁን የምናጥብበትም ስጋጃ ሱፉን የምናጥብበት ቦታ የለም፣ የምንሸጥበትም ቦታ የለም። አምርተን ምርታችን ተቀምጧል። የሚመለከቱት አካላት ጉዳያችን እንዲያውልን በዚሁ ጥያቄን አቀርባለሁ።
ምክትል የቢሮ ኃላፊዋ ወይዘሮ ገነት ቅጣው በበኩላቸው በኮሪደር ልማት ምክንያት ከመስሪያ ቦታቸው ለሚነሱ አካል ጉዳተኞች የከተማ አስተዳደሩ ኃላፊዎች ቅድሚያ ሰጥተው እንደሚያስተናግዷቸው ይናገራሉ።
የሄዱበት ክፍለ ከተማ እና ወረዳ ሲሄዱ በደንብ ቅድሚያ ተሰጥቷቸው ነው የሄዱት። እንደው በእኔ እግር ብሎ መንግስት፣ ምክንያቱም እስኪለምድላቸው እስኪለምዱት ብዙ ነገሮችን ጣልቃ ይገባል እና እንደዚህ አይነቶች ቅሬታዎችም እኛ ጋር የሉም።
በዚህ ሂደት ያልተፈታ ቅሬታ ካለ በየደረጃው ላሉ አካላት መቅረብ ይችላል፣ መፍትሄም ያገኛል ብለዋል ኃላፊዋ። የአካል ጉዳተኞቹ ማህበር ፕሬዚደንት አቶ ገለታው በበኩላቸው በኮሪደር ልማት ሂደቱ ብንሳተፍ ችግሮች ይቀንሳሉ ይላሉ።
መሰረታዊ ነገሩን የተቃወምን ተደርጎ የሚታሰብበት ሁኔታ አለ። ዋናው እሱ አይደለም። ዋናው ዘላቂ የሆነ መፍትሄ ለማምጣት በእያንዳንዱ በሚሰሩ ስራዎች ላይ አካል ጉዳተኛው ድምፅ ሊኖረው ይገባል፣ ተሳትፎ ሊኖረው ይገባል።
ወይዘሮ ገነት ቅጣው ደግሞ የኮሪደር ልማቱ ሁሉንም ባሳተፈ መንገድ እየተከናወነ መሆኑን ነው የሚገልጹት።
ዜጎች ሳይወያዩ ከዜጎች ጋር ሳንግባባ የሰራ ነው የኮሪደር ልማት የለንም እንደ ከተማ አስተዳደር። እነዚህ አካል ጉዳተኞች ደግሞ የነዋሪው አካል ናቸው። ልዩ የሚያደርጋቸው የአካል ጉዳታቸው ነው። ስትሰራ እንደ ማንኛውም ዜጋ ናቸው ብለን ነው የምናምነው እኛና ተወያይቷል።
የኮሪደር ልማት ፕሮጀክቱ ለከተማዋ ነዋሪዎች በርካታ ጥቅሞችን አስገኝቷል የሚሉት ወይዘሮ ገነት ውጤቱም በተለያየ መልኩ እንደሚታይ ተናግረዋል።
ማህበራዊ መስተጋብሩ የተሻለ ነው። ሰዎች እኮ ቁጭ ብሎ ዲስከስ እንዲያደርጉ እድል አግኝተዋል። የጎደል ነገሮች ሁሉ በደንብ እያመጣ ያለ ነው። ከጤና አንጻር፣ ከማህበራዊ መስተጋብር አንጻር ምን ያክል አረጋውያን ራሱ አካባቢያችን ውስጥ እየኖሩ እንዳለ በደንብ የምናስተውልበት በኮሪደር ነው ብዬ ነው ማስበው።
አካል ጉዳተኞቹ ደግሞ የከተማዋን መለወጥ እንደሚፈልጉና እንደሚደግፉ ገልጸው ሆኖም የልማቱ ተጠቃሚዎች መሆን አለብን ፕሮጀክቱ ኑሯችንን ሊያሻሽል ይገባል በማለት አስገንዝበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀቁ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ከዋና አዘጋጇ ጽዮን ግርማ ጋር በመሆን እዚህ ላይ ሰናብታለሁ። ሰላም ጤና ስጥልን። ደህና ደሩ።